እሺ፣ በጣም እናመሰግናለን ወገኖች። እንግዲህ በዚህ በዩኤንኤችሲአር አስመልክቶ ቅድም አቶ ሰውየው እንደተናገረው በአሲምባ ድረገጽ አንድ ወገን ኦፕን ሌተር የጻፈው አለ። ያንን ኮፒ እያደረግን መላክ እንችላለን። ይሄው ሊንኩን እዚህ ላይ አስቀምጥላችኋለሁ። ያንን አንብባችሁ ትክክለኛ ነው ብላችሁ ከገመታችሁ እናንተም ይሄንን ወደ ዩኤንኤችሲአር በስማችሁ ፎርዋርድ ብታደርጉ አንድ ድጋፍ ነው ሊሆን ይችላል ማለት ነው። ሌላው እንግዲህ በተለይ በሳንቲም የመርዳቱን አስመልክቶ ምናልባት ወደ በኋላ በምን መንገድ መርዳት የምንችለውን በአቅማችን እንዴት ሊደርስ ይችላል የሚለውን በኋላ ጠይቀን እንግዲህ ትነግረናለህ። እስቲ ማይኩን አሁን ለሚቀጥለው ጥያቄ ለቃለው። ጃዋሬ ማይኩን ያዘው።
ታንኪ አስቻለው። ታንኪ እንደምን ሰነበታችሁ አሲምባ። አቶ ኢየሩሳሌም ለመርዳት እንግዲህ አቶ አስቻለው እንዳለው ማፈላለግ እንጀምራለን በቅርብ ማለት ነው። እሱን እንነጋገርበታለን ከዚህ ኢንተርቪው በኋላ። እኔም በበኩሌ የራሴን አክሴሱን ካገኘው አስተዋጽኦ አረጋለሁ። አይዞ በርታ። ብዙ ኢትዮጵያኖች አሉ ዓለም ላይ ተበትነን ያለ ነው። በምንም አይነት በተቻለን መጠን ሁላችንም እዚህ ውስጥ ያላዘነ ያለ አይመስለኝም። ያለህበትን ሁኔታ የልጅህን ሁኔታ ያላዘነ ሰው የለም። እንትኑን ሳይ ቴክስቱን ሳይ ያንተ አታየው ይሆናል ሰው ሁሉ አዝኗል። እና የምንረዳህ እንደምንረዳህ ተስፋ አለኝ። የሚረዱህም አሉ። እሱን ካልኩ በኋላ አቶ ኢየሩሳሌም እኔ ለመጠየቅ የምፈልገው ይህ ነጻ ፕሬስ ኢትዮጵያ ውስጥ ምን ምን ጉዳይ ላይ ብታጋልጡት ነው ወያኔ እንደዚህ ክራሽ ሊያረጋችሁ እና ሊገላችሁ ሊያስራችሁ ሊያሰቃያችሁ እና ስደተኛ እንድትሆኑ ያደረገበት ወያኔና ማኔጀሩ ያው አቶ መለሰ ምን ምን ጥያቄዎች ላይ ብትጋፈጡት ነው? በምን ምን ጉዳይ ላይ ብታጋልጡት ነው? እና በቅድሚያ እናንተ ላይ እንደዚህ አይነት ወንጀል የሰራው ወያኔ ይህንን እስቲ ቢመልሱልኝ። ሁለተኛ ለግንቦቱ ምርጫ ምንድን ነው ነጻ ፕሬሱ አስተዋጽኦ ያደረገው? በምን ጉዳይ በሚመለከቱ ላይ ነው? አገርን በኢኮኖሚው እንደ አንዳንድ ምሳሌ እንዲጠቅሱልኝ ነው። ሰፊ ነው ጥያቄ። በህዝብ መብት ላይ ይሄ በጎሳ ፖለቲክስ ላይ ምንድን ነው ምን ጥያቄ ብታነሱና ወያኔን በኢትዮጵያ ህዝብ ፊት ያጋለጫችሁት ጉዳዮችን እስቲ አንዳንድ ጊዜ አንዳንድ ምሳሌ እየሰጡ ቢያስረዱን ጥሩ ይመስለኛል። ምክንያቱም አሁን ተዳፍኗል ጉዳዩ። የኢትዮጵያ ህዝብ ወያኔ የሚያረገውን የሚያቀርብለት የለም። የወያኔ ፕሮፓጋንዳ ብቻ ነው ላዩ ላይ የሚፈስበት። እናስ ምን መደረግ አለበት ወደፊት ብለው ያምናሉ? እኛ ከኢትዮጵያ ህዝብ የእናንተም እንደገና ተመልሳችሁ ሀገራችሁ ገብታችሁ የሀሳብ እና የመናገር መብታችሁ እንዳይዘጋ ለመታገል የተነሳ ነው እዚህ ውስጥ ያለው። እና ምን መደረግ አለበት ኢትዮጵያ ውስጥ የሚል ጥያቄ ነው። አመሰግናለሁ።
ከዚህ ከአቶ ጃዋሬ ጥያቄ ጋራ ህዝቡስ በሀገር ቤት ያለው ፖለቲከኛ ነው የሚለው የድርጅት አባል እና የድርጅት መሪ ነኝ የሚለው የሚሉትስ በዚህ በጋዜጠኞች ላይ በፍሪ ፕሬስ ላይ ያላቸው አመለካከት እንዴት ነበረ እርስዎ እስከ ነበሩበት ጊዜ ድረስ? አመሰግናለሁ። ማይኩ የእርስዎ ነው።
እሺ፣ እቺ የመጨረሻ ጥያቄ ገምን ያልኩ ህዝቡ
አዎ ባገር ቤት ውስጥ ህብረተሰቡ ብሎም ደግሞ ፖለቲከኛው በተለይ ፖለቲከኛው የድርጅት አባልና የድርጅት መሪ ነን የሚሉት በነጻው ፕረስ ላይ ያላቸው አመለካከት እና ለነጻው ፕረስ መኖር ምን ያህልስ ትግሎችን አድርገዋል? ይሄንን አብረው ይመለሱልን።
እሺ በጣም አመሰግናለሁ አቶ ጀዋሪ ስለሰጠኝ አስተያየትና አጠቃላይ ስለተሰማ ስለኔ ስሜት አመሰግናለሁ። ወደ ጥያቄ ልግባ። ነጻው ፕሬስ ኢትዮጵያ ምን ብታጋልጡት ነው ያለው? በጣም የሚገርማችሁ ነገር ራሴን እያጋነንኩ አይደለም። አንደኛ በገዥው ከምትጠላው ጋዜጣ ውስጥ አንደኛ ኢትዮጵ ነበረች። የማያውቃቸው የነበሩ ነገሮች ህዝቡ በትክክል የሚያውቃቸው ከህዝብ የተደበቀ ምንም ነገር የለም። እውነትና ንጋት የሚባለው ነገር ስላለ በኢትዮጵያ ፕሬስ ታሪክ እስከ 160 ሺህ የታተመ ጋዜጣ ነው በአንድ እትም ብትወርድ በ97ቱ ምርጫ ምርጫው ከተካሄደ በኋላ የተከሰተውን አንድ አስቂኝ ነገር ልንገራችሁና ግንቦታን በማስመልከት ጠቅላይ ሚኒስትሩን መጠየቅ የምትፈልጉ አስቀድማችሁ ጥያቄያችሁ ማቅረብ ትችላላችሁ። ለሬዲዮ ፋና ለተለያዩ ሰዎች ጥያቄ መሰብሰቡን ተናገረና የግንቦታ ያለት በማግስቱም ተደገመ ኢንተርቪው ተላለፈ። ጋዜጠኞቹ ያቀርባሉ፣ ጋዜጠኞቹ በድምፅ ያሰማሉ፣ በደብዳቤ ተላክ ያሉትንም በደብዳቤ ያቀርባሉ። ከቤተ መንግስት እንደደወለ ያስታውቃል፣ ተጽፎ እንደተሰጠ ያስታውቃል። ጠያቂው ምንድን ነው ያለው? አቶ መለስ አለው ድርጅታችንን ኢህአዴግን መንግስትን ለመገልበጥ ከፍተኛ ርብርቦች እያደረገ ያለው ጸረ ህዝብ የሆነው ኢትዮጵ ጋዜጣ አፍራሽ ተልእኮ በዚህ መንግስት ላይ እያካሄደ ለምንድን ነው ዝም ብላችሁ የምታዩት? ምን እስክሎ ነው የምትጠብቁት? ጠየቀው። ጠቅላይ ሚኒስትሩ የመለሰው ምላሽ ጋዜጦች ሲያጠፉ ተቀመጠው ህገ ደንብ መሰረት በህግ ይጠየቃሉ። ይህንን ነው ስናደርግ የቆየ ነው፣ ይህ ይቀጥላል አለ። ነገር ግን አለ በካሴት ከብቼ ለታሪክ አስቀምጫለሁ፣ ነገር ግን ይሄ የጠቀስከው ጋዜጣ ጉዳይ በልዩ አግባብ ነው የሚታየው በህግ አይደለም። እንደዚህ ነው ያለው ቃል በቃል በህግ አይደለም የሚታየው በልዩ አግባብ ነው የምናየው። ቀኑ ሲደርስ እናየዋለን፣ ሩቅ ላይሆን ይችላል ነው ያለው። በእውነት ደነገጥኩ፣ ፈርቼ አላውቅም ነበር። የፈራሁት ምንድን ነው ምናልባት ታንክ ያሰማሩትን ይሆን ያልኩት። በጥይት ቀላል ነው እና በታንክ እንደ አሽማችን እንዳይገኝ አድርገው እንትን ያደርጉን ይሆን ነው ያልነው። እና ነጻ ፕሬስ ለምንድን ነው እንደዚህ ተቀመጣችሁት? አቶ ጀዋር፣ እኔ ስለ ራሴ አውርቼ አላውቅም። ለመጀመሪያ ጊዜ ነው ኢንተርቪው ሳደርግ። በ1996 ዓመተ ምህረት መስከረም 20 ቀን ከባድ የግድያ ወንጀል ነው የተፈጸመብኝ። ኢኤችአርሲኦ ኢትዮጵያን ሂውማን ራይትስ ካውንስል 67 ስፔሻል ሪፖርት ብላችሁ ጎግል ላይ ብትገቡ ታገኙታላችሁ። ከነ ፎቶግራፊ የተጣልኩበትን ድልድይ የደረሰብኝን ጉዳት ስድስት ሰባት ወር ነው ያስጨነቀኝ። የዛን ጊዜ ለድብደባዬ መነሻ የሆነው 95 ዓመተ ምህረት ለተከታታይ ሳምንታት አጋልጣችሁ የነበሩት ቴሌኮሙኒኬሽን በየወሩ 20 ሚሊዮን የኢትዮጵያ ብር ገደማ ይከፍል ነበር። ይሄ ገንዘብ የጠቅላይ ሚኒስትሩ ባለቤት አዜብ መስፍን፣ በቅርቡ በሞት የተለየሁት ንፋላሙዲ የሚባለው እያሱ በርሄ IBY በሚል ድርጅት ያቋቋሙ አዲሜስኮ የሚባል አሜሪካን ሀገር ይኖር የነበረና ከእሷ ጋር እጅና ጓንት በምን እንደሆነ ማላቀው ግለሰብ አዲሜስኮ የሚል ያቋቋሙ እነዚህ ነበሩ ቴሌን ለከሰባት እስከ እያሱ ለአምስት አመት አድሚኒስትሬ ተባለ ለሰባት አመት ሲያከሰመት ነበር። በተለይ ከህዋት ክፍልም ተከትሎ ሴትዮዋ ከነባና ዘውድ አልደፉም እንጂ በአደባባይ ዘውድ ደፍተው ኢትዮጵያን በግላቸው የግል ቤታቸው አድርገዋታል። ምናልባት አንባችሁት ይሆናል ዘሀበሻ ጋዜጣ ላይ በቅርቡ አራ መኮንን የተባለ 13 ዓመት ታዳጊ በዛው በ95 ዓመተ ምህረት የ6 ሚሊዮን ብር ሙባረክ ፕሬዚደንት ሙባረክ ሊገደሉበት ባሉበት ከሩዋንዳ ፊት ለፊት ትንሽ ገባ ብሎ በስተቀኝ በኩል ካለ በኤም ቅርጽ የተሰራ ቪላ ነው በስጦታ መልክ ገዝታ ለ13 ዓመት ታዳጊ የሰጠችው። ከመሬት ቁጥሩ ጠቀሼ ነበር ያወጣሁት። ከእሷ በፊት የሚተሳሰብ የነበረው ብርሃን የሚባል በስደት አሁን አሜሪካን ሀገር የሚገኝ የስልክ ቢል ይመጣ የነበረው ለሚካ እሱ እያለ ከ50 እስከ 80 ብር ነበር። እሷ ስልጣን ከያዘች ከ1993 ክፍሉ ከ94 ጀምሮ የስልክ ቢል ከ10,000 እስከ 20,000 ይመጣል። የስልክ ቢሏን በየወሩ ይህ በጣም ትንሽ ነው ነገራቸው፣ ትንሽ ነች እቺ ለዛ ቤት ውስጥ ለድሀ ህብረተሰብ ግን በጣም ብዙ ነው። በተለይ የዚህ ቴሌኮሙኒኬሽኑ ጉዳይ 500 ሳተላይት ዲሾች በእሷ ትዕዛዝ ፍትሐ ነገሥት ክንደኛ በሚባል የእሷ የቅርብ ያጎት ልጅ አሁን ድረስ ጉምሩክ የመምሪያ ኃላፊ የሆነና ጉምሩክን የሚያሽከረክር በእሱ ትዕዛዝ ቀረጥ ሳይከፈልባቸው ገቡ። በጣም የሚያሳዝናቸው ነገር በአዲስ አበባ ዙሪያ 500 ዲሾቹ ሲተከሉ ዲሾቹን ጭነው በየቦታው እንዲተከሉ ያደረጉት የቴሌኮሙኒኬሽን መኪኖች ነበሩ። ህገወጥ የስልክ ማስደወሉ ዘመቻ በዛ ምክንያት ተጧጧፈ። ያ ክትትል ፖሊስ፣ የክልል አስራ ፖሊስ ሰባቸው በፈጀ ክትትል እነዚህን ሁሉ መረጃዎች ለቀ ነው። እዛው ክትትል ውስጥ እዛው ቡድን ውስጥ ከነበሩት ሁለቱ በጣም ጓደኞች የነበሩ እነዚህ መረጃዎች መጨረሻቸውን አይተ ነው መታወታቸው እያሉ በየቀኑ በየጊዜው የሚያገኟቸው መረጃዎች ኮፒ ለን ይሰጡኝ ነበር። ከዛ በኋላ 38-39 ተከሳሾች በቁጥጥር ስር ዋሉ። አድሚኒስትሪ የተባለው አመለጠ። አንድ ህንዳዊ ለሜጋ የቴክኒክ ክፍል ተብሎ መጥቶ አንድም ቀን ሎር ነው የሚመጣው ሜጋ የሚታየው እና የሜጋ ሰራተኞች እና ካድሬዎች ጉልቻው የሚል ስም አውጥተውለት ነበር። ወር $2,500 ይከፈለው ነበር። ነፃ መኪና አለው፣ ነፃ ቤት ተሰጥቶታል። የሚሰራው የነበረው ምንድን ነው? ስልክ የማስደወያ ማሽኖቹን ነበር የሚያንቀሳቅስ የነበረው። ከዛ ደግሞ ሚኒስትር ገንዘባል ከመንግስት ከህዝብ ገንዘብ $2,500 በየወሩ ይከፈለዋል። ሲጋለጥ ቶሎ እንዲወጣ አደረገችው። ይህ ነገር እነሱ ሲያዙ በመጨረሻ ተከሳሾቹ ተይዘው ማዕከላዊ እስር ቤት ከተወሰዱ በኋላ በያሱ በሬ ትንሽ እንትን የነበረባቸው ሰዎች እንዲገረፍ አደረግ ከተገርፎ ህሊና አንስቶ ነበርና ፖሊስ ሆስፒታል ሄጄ ለማየት እድሉ ገጥሞ የሰጠ የሚገርማቸው አዜብ ጉዳ አደረግሽኝ ዝም ብለሽ ታያለሽ ወይ ብል ነገር ነበር። ዛ የዛ ርሻ ላይ ክፍ ነበር። እና ባጭሩ ምንድን ነው እነዚህ ሙስና ሲወጡ እንዴ አቶ ቢታና አቶ አባክሽሾ ሙስና ፈጸሙ ተብሎ ፍርድ ቤት ሲለቃቸው መልሳቸው ታሳሳ ያላቸው ያላቸው አቶ ስዬ ብርቱካን ሲፍተው መልሳቸው የረ ሙስና ኮሚሽን የሚባለው የፖለቲካ ሰዎችን ለመበቀል የተቋቋመ ነው በሚል የዛን ጊዜ አያይዤ ምጽፍ ነበር። ሊፈቱም እንደሆነ መረጃ ደረሰኝ። ታረቃሮ የሚባል ክስ ሚኒስትር ነበር የከሽብር ወንጀለኛ የተፈራ ዋናዋናት የመሰከሩበት እመመለስ እንደነዚህ አይነት ሰዎች የሚያስቀምጡት አድርግ የተባሉትን ስለሚያደርጉ ነው። ግደል ሲባሉ ይህ ኃጢአት ነው ብለው የሚሉ አይደለም፣ ስንት ልግደል ብለው የሚጠይቁ ናቸው። ለዚህ ነው ስልጣን ላይ ያስቀመጧቸው እነዚህ ሰዎች። ቀጥታ ደውላ በአስቸኳይ ፍታቸው ነው ያለችው። የመለስ ብሎ የሚባሉት ከአሱ ይላላ የቴሌኮሙኒኬሽን የቦርድ ኃላፊ ነበሩና ምንድን ነው ያደረጉት? ወዲያውኑ ቲቪ ላይ ወጥተው ይህን እንደተባለ አልነቃቸው። በአገር ላይ ከፍተኛ ኢኮኖሚ ምዝበራ አድርሰዋል። ቴሌ በየወሩ 20 ሚሊዮን የኢትዮጵያ ብር እንዲከስር አድርገዋል። በሙስና እንጠይቃቸዋለን ብለው በሙስና ክስ ተመስርቶባቸው ወይን ቤት እንዲወርድ ተደረገ። ከዛ በኋላ ለጸረ ሙስና ከተሰጠው በኋላ ሳይሉ እየተንከባለ ለመጣ ጉዳይ በቀጠሮ ሊፈቱ ነው አልኩኝ አስቀድሜ። ይሄ ሁሉ ለአረቃሩ እየተነገረ አረቃሩ እንትን ሲያቀርብ ለምንድን ነው ስሙ ለጸረ ሙስና አቃቤ በሁለት ሳምንት ደግሞ ያንን በሰጠ ካሱ ይላል አወጣና ዚምባብዌ፣ ዛምቢያና ኡጋንዳ፣ ታንዛኒያ እንደዚህ አይነት ድርጊት ተፈጽሟል። የቴክኒክ ብልጠት ነው የቸቦች የጭንቅላት ብልጠት እንጂ ሙስና አይደለም። ስለዚህ እነዚህም ኢትዮጵያ ውስጥ የቴክኒክ ብልጠት ነው ያደረጉት እንጂ ሙስና አልፈጸሙም ብሎ አረፉ። የአንድ ፍርድ ቤት ፍትህ የሚታወቀው በዳኞቹ እጅ ያለው ፍርዱ ሲነበብ ነው የሚታወቀው። ነገር ግን እዛ ፍርድ ቤት እነያሱ አግኔት ውስጥ ሲቀርቡ 95 ዓ.ም ፍርዱን አስቀድሞ አውቀዋል። አራት እቅፍ አበባ እሱ ይዟል፣ ሌሎችም እቅፍ አበባ ይዘው እንኳን ደስ አለ ይባባሉ ነበረ። ፍርድ ቤቱ ያቀረቡ በይስሙላ ነው ክሴን አንስቻለሁ ተባለ፣ ተባረረ። ይህ ሁሉ ባጭሩ እንትን ልበለውና ያጠቃለውና ይህ ሲወጣ አዜብ መስፍን እኔም ማሳደድ ጀመረች። ኢየሩሳሌም አርአያ እያለ የሚጽፈው ማን ነው ብለው አስታውሳለሁ። እኔ በአካልም አላቃቸውም እውነት ለመናገር። አቶ ተወልደ እና አቶ ገብሩ ሁሉ ከፍተኛ ክትትል ይደረግባቸው ነበረ። ከህወሓት ውጭ ሰዎች ናቸው በሚ ከዛ በኋላ ምንድን ነው ያደረጉት? የዛን ሰሞን እነዲቶ ተመልሶ የታሰሩበት ጊዜ ነበረ። ለምን ይታሰራሉ እያልኩ ውቅሰት ነበረ። የአቶ ቢቶ ባለቤት ምናልባት ይህን ነገር ካዳመጡ አዝናለሁ። የአቶ ቢቶ ባለቤት ዝማም ትባላለች፣ ታጋይ ነበረች። ከክልል 14 አንስቶ ቀበሌ ላይ ወርሯት ነበረ። እሷን አስጠርታ ባልሽን እንደፈታልሽ ከፈለግሽ አንቺንም ወደ ስራሽ ወደ ክልል 14 ወደ በጥሩ ደሞዝ አሻሽዬ ጥሩ ቦታ ላይ እንድመድብሽ ከፈለግሽ ኢየሩሳሌም አርአያ እያለ የሚጽፈው ማን ነው ብለህ ጠይቀቻል። ጠቆመች። እሷ አንድ ቃል እንደገባችላት ግን ባሏም አልተፈታም፣ እሷም ወደ ስራ አልተባለችም። ከቀበሌውም ነው የተባረረችው። ከዛ በኋላ ያው ኃይሌ የተባለ የአየር መንገድ የደህንነት ኃላፊ በግልጽ መጣ። እኔ ጋ አንተ ነው የምትጽፈው፣ ስለዚህ የስድስት ወር ነው አጠቃላይ የምነግራቸው። ስድስት ወር ነው ያስጨነቀኝ። ቀን በቀን ይከታተሉኝ ነበረ። እኔ ግን ከማገኛቸው ከመከላከያ ከደህንነት ከምናምን ሰዎች ጋር በተለያየ መንገድ ነበረ ግንኙነቴን ማደርግ የነበረው። መረጃ በሌላ በሶስተኛ ሰው ነበር ብትቀበላቸው። አንተ እንደምትፎ ደርሰንበታል እና እነዚህ መረጃ የሚሰጡን ሰዎች ንገረን፣ ወደምትፈልገው ሀገር ቪዛስ መትፈልግሃለን፣ የምትጠይቅ የፈለግከውን ገንዘብ ጠይቅ፣ 400 500 ሺህ ብትፈልግም 1 ሚሊዮን እንደዚህ ነው የተባልኩት። እንግዲህ ህሊና በገንዘብ አይሸጥም። እነዛ ሰዎች ገንዘብ ከፍያቸው ወይም በሌላ አይደለም ያንን መረጃ የሚሰጡኝ፣ ኢትዮጵያዊነት የቆጠቆጣቸው ናቸው። አንድ ግልጽ ሊሆን የሚገባው ነገር በርካታ የመከላከያ መኮንኖች ጊዜና ወቅት እየጠበቁ እንዳሉ በዚህ አጋጣሚ ልናገር ፈልጋለሁ። የህወሓት የነበሩ የህወሓት ታጋዮች የነበሩና ዛሬ በኮሎኔልነት ደረጃ ብርጋዴር ጄኔራሎችም ጥቂትም ቢሆኑ የማውቃቸው ሰዎች አሉ። ራሳቸውን ታውቀው መረጃ የሚሰጡኝም ነበሩ አሉ። እና እነዚህ ሰዎች አሳልፈው መስጠት፣ ከዛ በኋላ ገንዘብ መውሰድ በነጋታው የአንድ ቀን እድሜ እንደማይኖረኝ አሉ። ወደዛም ቦታ ስገባ ራሴን ችዬ ሁሉም ነገር ልሞት እንጂ የሚደርስብኝም ነገር ራሴው ተቀብዬ ላልፍ እንጂ ሌሎችን አሳልፌ እንዳልሰጥ ለራሴም ቃል ገብቻለሁ። ሁለተኛ አስተዳደገኝ ማባቴን ሲያሳደገኝ እንደዛ ዋር ላይ ያሳደገኝ ነገርኳቸው። ከዛ በኋላ ባትወጣ ይሻላል አልኩት። ኃይሌ አንድ ያደጉ ልጅ ያው የነመስለስ አሽከር አለ የትግራይ ልማት ዳይሬክተር ተስፋ ልጅ አበራ ይባላል። አባት በጣም ኢትዮጵያዊ ነበረ፣ በህይወት የለም። ያንም እንኳን ሳይሞት አጎቴ ነው። እና የአጎቴ ልጅ ይሄ ከእንግሊዝ ሀገር መጥቶ የትግራይ ልማት ዳይሬክተር ሆኖ የተሾመበት ጊዜ ነበር። የዛን ጊዜ እሱ ቢሮ አጠሩ መስቀል አደባባይ ያለው ሶስተኛ ፎቅ ላይ። ከዛ በኋላ ይዘውኝ ወደ ቦሌ ጋ ወደሚገኘው ደነት፣ ከዛ አረጋ ኢንቲሪያ ጋር ቁጫል ተነጋገሩ ስራ ሊያስፈል ሊያስቀጥሩ ነዋል ሳኩ እና ወልደ ስላሴ የሚባል የሀገር ውስጥ ደህንነት ኃላፊ ከበረሃ ጀምሮ ብዙ ታጋዮችንና ብዙ ሰላማዊ ሰዎችን ጨፈጭፍ የነበረ ሰው ነው። ለሁለት ሰዓት ያክል አወራን። እንዳንተ የለመነው ሰው የለም የተለማመጥ ነው። ስለዚህ ሰውቱና ተደረገንም ይተሰው ጽፈው ቢሰጡ ነው የሚመስለው አለ አሰጣጩ ማልኳቸው እንገልስ አለ ይሄ ጥያቄ ማነሳ ያስፈልገው ማሁን ልታደርገው ይችላል ስክሪፕቶ እንጂ ከበጀርባይ ታንክ ወይ መጣደረ የለም ነው ስለዚህ አሁን ምን አስጠየቀ 135000 ታጋይ እኮ ለስቃይና ለሞት ይደረጋችሁ ናችሁ አልኩት ነጽ ነው እናገረና እሱ ላይ መለከተም እና በ15 ቀን ውስጥ አቋመን 30 ወጥን እርምጃ ነው ስለባንደና ላይ በ15 አመት ማቋም ያቀየርማል እስከረም 20 ቀን ገለው አረጋግጠው ድልድይ ውስጥ ነው ይሄ ስካን ሲስተም ሰርክ ፎ አሁን ቀድም እንዳልኩት ጄሰራችን ጥላት ይተከላላ ክፍት ነው እና ማዳመጡን ግን አላቆንኩትም ስለዚህ ብቻ አይደለም ማወራው አሁን ሰዓት አሜሪካ ነገር ቢገኘው በጣም ማከበረው ታላቅ ሰው የተማር ጋዜጣ አዘጋጅ በፍቃዱ ወረዳ እንመለስ ከሚያነባቸው ሁለት ጋዜጦች አንደኛው የበፍቃዱ ወረዳ ጋዜጣ ነው ሁኔታዎቹ እውነት ስለማይወጡ ነው ከህዝብ ጋር የሚጋጭት። ህዝብን ዛሬ በጎሳ በፖለቲካ በጎጥ በብዙ ነገር እየከፋፈሉ ያሉት ከእውነት ጋር የሚጣሉ ሰዎች ስለሆኑ ናቸው። ወንድምን የሚስራቱ ገብቶ ይሸጥ መውራት አለብን ህሊና ይሸጣል ወይንም ደግሞ እጅን ሰብስበ እነሱ እችን ነው የሚፈልጉት እጅን ሰብስበ እንድትቀመጥ ከሁለት አንዱ ነው የሚፈልጉት አንድ ጥሩ ጥያቄ ሌላዊ ከምግንቦቱ ምርጫ ጋር ምን አስተዋጽኦ ብታደርግ ብሎ ነጻው ፕሬስ በህዝቡ ልብ ላይ የነበረውን ነገር የሚያርከፈከፈው ምንድን ነው ኢትዮጵያ ውስጥ እርግጠኝነት የምነግራችሁ ነገር የብሔር ፖለቲካ ሰው ሰልችቶታል። አማራ ነህ፣ ትግሬ ነህ፣ ትግሬ ነህ የሚለው ነገር ሰልችቶታል። ያ ስለሰለቸው የማያውቃቸውን ስብስባቸውን ውስጣቸውን ማለት ነው በኋላ ቢፈረካከሱ እርስ በርስ ሊወነጃጀሩ አላስፈላጊ ቃላት ስድብ መለያየት በአቋም መለያየት ያለ ነው የሚኖር ነገር ግን ተማሩ ከሚባሉ የኢትዮጵያ ፖለቲከኞች የማይገመጡ ነገሮች ያዳመጠ ሰውና እነዚህ ሁሉ ይኖራሉ ብሎ ሳይሆን ኢትዮጵያዊነትን መንፈስ ግን ወቅቱ ያንጸባርቁ ስለነበረ መመረጣቸው ቅንጅት ነው አቋቸው አለ ኢትዮጵያዊነትን ያንጸባርቁ ስለነበረ ያ ነው የመረጣቸው። ሌላው በምን በኩል ይሁን በምን ሰራበት ጋዜጣ ይሁን ሌሎች ያክ አናጋልጠው የነበረው ነገር ኢትዮጵያዊ ለአገሩ ለሉዓላዊነቱ ሟች ነው። እነዚህ ሰዎች ሉዓላዊነታችንን ተሳልፈው ይሸጡና ትንሽ ምን ተፍረት እንኳን ያዚያቸው ናቸው። በጣም የሚገርማቸው ነገር እኮ ያሁሉ ሺህ ሰው አልቆ ፓርላማ ላይ የቁራሽ መሬት አልተዋጋ ለቁራሽ መሬት ብለን አልተዋጋንም ቁራሽ መሬት ሄደ ብለን ሀዘን ወይም ሰው አንቀመጥም ያለው ጠቅላይ ሚኒስትር ለአንድ ኢትዮጵያዊ ባንዲራ ጨርቅ መረት ነው። እነዚህ ነገሮች የኢትዮጵያውያን ልብ ላይም ተከተኩ ስለነበር ነው እነዚህን ነገሮች በስፋት ስናሳያቸው በክርክሩን ጊዜ እነማን እንደሆኑ እርቃናቸው ወጣ። እኔ አስታውሳለሁኝ አንዲት ነገር ስዩም መስፍን ብርሃኑ ነጋና ዶክተር ያዕቆብ ዶክተር ብርሃኑ ነጋና ዶክተር ያዕቆብ በተለይ ዶክተር ብርሃኑ አቶ ስዩም አንድ 12 ክፍል ተማሪ ሊሳሳት የማይችለውን ስህተት ነው ማለት እንግሊዝኛ ትርጉም ተሳሳቱ ብለን እኔም አላምን በሚስጥር ደረጃ እንኳን እሱ 12 ክፍል ተማሪ አይሳሳትም። ስለዚህ እንዴት ነው ተፈረደልን ብለው ያሉት ያልተፈረደውን ነገር እና እስቲ እንደው ይሄንን ብዙ ሚሊዮን ህዝብ ስለሆነ ኢትዮጵያ ህዝብ ይሄንን ነገር ላይ የሚከታተለው እንደው እዚህ አጋጣሚ ተሳስቻለሁ ብለው ቢል አይደለም እናንተና ጋዜጦች ለፖለቲካ ፍጆታ ልትሆኑት ስንት ተቀባጥሩበት ነበር አይደለም ይቅርታ አይደለም አለ ይሁላችሁ የተዋረጉበት እኮ ነገር እኮ ነው ይባል እንቺ አለ
ለህዝብ ላቀርብ ብለ በምታደርገው ስቃይ ላይ እነሱ
በተወሰነ ደረጃም የሚያውቁትን ሳይናገሩ ዝም ብለው መቀመጣቸው እንደ ኢትዮጵያዊነትህ ምን ይስማሃል? ይሄንን አንዳንድ ብትለኝ አመሰግናለሁ።
ጥሩ ነው ጥያቄ። አንድ ነገር ልንገር፣ በጣም ጥሩ ነው። እከታተል ነበር። ኢትዮጵያ ውስጥ ነፃ ጋዜጦች እንዳይገቡ ከሚደረግባቸው አካባቢዎች ፍትህ፣ መደራጀት፣ ሰው የመሰለውን እንዳይናገር ከሚታፈንባቸው ክልሎች አንዱ የትግራይ ክልል ነው። እኔ እንዳልኩት ከትግራይ ብሔር የወጣው በሆንም አካባቢውን አላውቀውም፣ ሄጄም አላውቅም፣ ከደሴ አላለፍኩኝ። ግን በየጊዜው በየክልሉ በየወረዳው የሚፈጸሙ ነገሮች መረጃዎች ይደርሱኝ ነበር። በጣም የሚገርማችሁ ነገር አዲግራት አልፎ ኢሮብ የተባለ ድንበር፣ የኢሮብ ህዝብ ጀግና ነው፣ ከፍተኛ ተቃውሞ ነው ያለው ለመለስ። በዚህ አጋጣሚ ልገልጸው ፈልገው ምርጫ 97 ሙሉ በሙሉ በኢሮብ ላይ ህወሓት መሸነፉን ነው። በማታ እስከ ማታ ድምፅ እየተቆጠረ በሰፊው ልዩነት በግል የተወዳደረው በግል እንዲወዳደር የተደረገው ሰው፣ ምክንያቱም ኢሮብ ወደ ኤርትራ እንዲታል ስለተደረገ ህዝቡ እምቢ ብሎ ነበር በወቅቱ። ሌላው ቀርቶ የማነ ገብረአብ የተባለ የመለስ አማካሪ የነበረ እና በኋላ ላይ አድዋ ላይ ተሽሞ የነበረ ኤርትራዊ ነው። ወንድሙ ማለት ሲ ገብረአብ የሚባል የሻቢያ ድራማ እኮ ነው መቼም፣ የሻቢያ ማከለ የኢሳያስ አፈወርቂ አማካሪ ነው። ሄዶ ተፈረደልን። ነገር ግን ዘሄግ ማለት ዘሄግ ያለው ፍርድ ቤት ኢሮፕ ሄዶ ነው ህዝቡ ግን ሰብስቦ እኛ በጦርነት አሸነፍ። ነገር ግን ኢሮፕ ያለ ማለት ዘሄግ ያለው ፍርድ ቤት ለኤርትራ ወሰነ ፈረደ ሲል ህዝቡ ጠቅላላ ተነሳና ዝም በል አንተ እንዳለ የኢሮፕ በነገራችን ላይ እያንዳንዶቹን አብጥሮ ያውቃቸዋል። ሌላ የትግራይ ህዝብ እንኳን ሁሉንም የማዕከላዊ ኮሚቴና ምናምን አመራሮች ሳያቅ ኢሮፕ ህዝብ ግን ሁሉንም ያውቃቸዋል። አንተን አናውቅህም፣ ወንድምን ሻቢያ ማዕከላዊ ኮሚቴ የኢሳያስ አማካሪ አይደለም፣ አንተ የኤርትራዊ ሆን ካላቅ ተፈረደልን በል እንጂ ምን ተፈረደላቸው ትላለህ? ይህንን ሂደ ለመለስ ንገረውን ያሉ በሰባ ስድስት ክረም ተነስቶ ሲሄድ በአስራ አምስት ጥይት ነው መኪናው የተበሳሳችው እና ዘጠኝ ጥይት ነው ሰውነቱ ላይ አርፎ በድንገተኛ አደጋ ተብሎ በሄሊኮፕተር ጭነው ጦራይሎች ሆስፒታል ያረፈው ጀግና ህዝብ ነው። መራት የለም ተብሎ ወደ አዲግራት እንዲመጣ ተደርጎ በሁለት ሺህ ድምፅ ሴቷ ተወዳዳሪ አሸንፋለች ብሎ ነው ህወሓት ያለው። እዛ አካባቢ እንኳን ጋዜጣ ይደርሳል። ያ የራሱ ቋንቋ ያለው ከትግርኛ ሌላ ለየት ያለ ቋንቋ ነው የሚናገረው ያ አካባቢ እና ተርጉመው ያቀርባል። አዲግራት ውስጥ አንድ ጋዜጣ እስከ አንድ ሺህ ሰው ያነባታል። በጣሙን ባታ አንድ ደረጃ ታካልላለች አንድ ጋዜጣ እና በወቅቱ ሬዲዮ ደጀንም ነው ሰው የሚያዳምጠው ከሬዲዮ ወይን ይልቅ ቪኦኤን ነው የሚያዳምጠው። በተለይ የህዝቡን አመለካከት ጥሩ አድርጋ ቀየረችና በኋላ ብዙ አፈናዎች እስከ ግድያ የሚፈጽሙባት የነበረችው ወጋታ ምትል የትግርኛ ጋዜጣ ትልቅ ሚና ነበረ እና እያንዳንዱ ጋዜጣ ከሚገባባቸው ክልሎች አንዱ እዛ ነበር። ሌላው በጣም የሚያሳዝነው ተመሳሳይ ነገር ወደ ወለጋ ነው። አንድ ፖሊስ ነው ከክልሉ ፖሊስ መቶ አለቃ ተዋውቄው እዛው የሚኖር መጥቶ ስማ አለኝ፣ እንኳን ጋዜጠኛ ነኝ ልትልኛ አካባቢ የግል ጋዜጣ ይዘህ ከተገኘ የሚሰሩ ረጃጅም እስር ቤቶች አሉ። የተሰሩ ረጃጅም በጣም ብዙ ሰው ዝም ብሎ የኦሮሞ ተወላጅ ሆነው ከሆነ ጋር እየተያዙ የሚሰቃዩ ሰዎች እዛ ውስጥ ነው። ዳምቢዶሎ ነው የመጣው ልጁ እና እዛ ድረስ ወለጋ ክልል ከገባ በኋላ የግል ጋዜጣ ይዘህ መንቀሳቀስ አትችልም ያለ። እንደዛም ሆኖ ግን ሰው ያነባል። አንድ በጣም አስቂ ነገር ልንገራችሁ። ትግራይ ማይጨው ሲያልፍ አንዱ ትግራይ ጋዜጣ ይዘባ ነበርና ለብርድ ብሎ ለብርድ በሽታ ብሎ ጀርባው ላይ እንትን አድርጎት ወደ መቀሌ ሲጋ ፍተሻ ላይ ተገኝቶበት የግል ጋዜጣሽ ደብቆ ሊያስገባ ሲል ተብሎ ነው እንዲታሰር የተደረገው ብለው ይቀልቁ ነበር። እና ከምርጫው በኋላ ጋዜጦች ተዘግተዋል። ነገር ግን አሁን በቅርቡ ደግሞ ያነበብኩት መቀሌ ዩኒቨርሲቲ ውስጥ ተማሪዎች ጠይቀዋል፣ አዲስ አድማስ አውራምባ ታይምስ ሪፖርተር ጋዜጣ እንዳይገባብን ተደርጓል፣ ወደ መቀሌ ዩኒቨርሲቲ ላይብራሪ እንዳይመጣብን ተደርጓል በሚል ጥያቄ እንዳነሱ ነው። ሰዎችን ባፈንታቸው ቁጥር ስለ መብታቸው እንዲያስቡ ነው እያደረጋቸው ያለው። ዛሬ ዝም ብለው በአምባገነንነት በወታደር ኃይል ረግጬ አፍኜ እገዛለሁ የሚለው የመመለስ አስተሳሰብ ከጊዜ ወደ ጊዜ ህዝቡን ስለ መብቱ እንዲያስብ የሚያደርግ እንጂ እንዲኮላሽ የሚያደርግ አይደለም። ስለዚህ ያለኝ መረጃዎች እነሱ ናቸው። ሌላው በኢትዮጵያ ስታጋልጥ ለምን አይናገሩም ነበር ያልከኝ እነማን ነበረ? እችን ጉትን ተደግኛል
ደግምልሃለሁ። ምንድን ነው አንተ እንደ አንድ የህብረተሰብ አካል በጋዜጠኝነትም በኢትዮጵያዊነትም እነዚህን ነገሮች ራስህን ሳክሪፋይስ አድርገህ ጀስት ለሙያህ ብቻ ሳይሆን ለኢትዮጵያ ህዝብ ከማሰብ ስታጋልጥ ነበረ። በዛም ብዙ ነገሮች ደርሰውብሃል። ሌሎች ደግሞ በስርዓቱ ውስጥ የነበሩ ለነዚህ አንተ ለምታጋልጣቸው ነገሮችም ተባባሪ የነበሩ ይህንን ቡድን እየለቀቁ የወጡ ተባረውም የወጡ አለ እና አንተ እንደዛ ስታደርግ እነዛ ክፍሎች ወይም ጥያቄ ላዙረው እና ከነዛ ክፍሎችስ ያንተን የመሰለ ማጋለጥ የሚያደርጉ የህብረተሰብ ክፍሎች አሉ ወይስ? እነዚህ ግለሰቦች ካላጋለጡስ ምን ይሰማሃል?
ጥሩ ጥያቄ ጠይቀኝ። በጣም የሚገርም ነገር ዋት ውስጥ የነበሩ ሰዎች እኔም ለምንድን ነው የማይናገሩት ስል ነበር መጀመሪያ። በእውነት በጣም አሳዛኝ ነገር ነው የምነግራችሁ። የመለስ አካሄድ የወረደና ርካሽ የሆነ መምጣቱን የሚያሳየው ምንድን ነው? በቤተሰብህ፣ በአጎትህ፣ በወንድምህ፣ በእናትህ ነው ሚለ እኔ ያን ጽሁፍ መጽሐፍ ከጀመርኩና አደጋ ከደረሰብኝ በኋላ በወንድሞች እባክህ አርፈ ተቀመጥ ሲሉኝ አላርፍም ያልኳቸው እና እናቴን በድር በአካባቢ እንትን እየመጡ እናቴን የሚያስጨንቋት ነበር። እኔ እናቴ ከተመታው በኋላ አደገኛ የደም ብዛት በሽታ ያለ በጣም የሚያሳዝናችሁ እዚህ ከመታው በኋላ አሁን ከአራት ወር በፊት ነው መሞቷን ያረዱ እና እዚህም ከመጣ በኋላ የገሉት ይሆን እያለች ትጨነቅ ነበር። ትናንት ጠዋት ዛሬ ግንቦት ሀያ ሲደርስ የሚናገሩት እንመለስ ልጆቻችን በብሔራዊ ውትድርና ታፍነው ይወሰዳሉ ወይ ብላ በደርግ ጊዜ እናት ስትሸማቀቅና ስትሸበር ነበረ፣ ዛሬ ሁሉ ተቀርፏል ይላል። እናቴን የነጠቁኝ ሰዎች ናቸው እንመለስ ዜናዊ እኔ ለእነሱ ደም ብዛት ይዟት ነው ያለበት። ሀዘኔን አልቅሼ ያልወጣሁት ነገር ግን ይህ በብዙ ኢትዮጵያውያን ላይ የሚደርስ ስለሆነ ትንሽ እኔ በስደት ላይ መሆኔ ነው ምናልባት ሀዘኑን የሚያበረታብኝና የልጄ ችግር ተደራርቦብኝ የሆነ መሆን እንጂ ተመሳሳይ ነው አውቀዋለሁ። በጣም የሚገርማችሁ ነገር አንድ ከዋት ወይ በተለይ ከዋት ውስጥ የወጣ ሰው ወደ ውጭ ሲሄድ ምንም ነገር ይናገርና ብለው መጀመሪያ የሚያስፈራሩት ዘር ተቆጥሮ የአጎቶቹ ያክስቶቹ ወንድሞቹ ትግራይ ቀበሌ ገጠር ድረስ ከተማ ገብተው ወይ በህይወት ወይ በመኖር ከብቶቹ የተቀሙ መዓት ሰዎች አሉ። የሚገርማችሁ ነገር በማዳበሪያ አልከፈላችሁም ተብለው ውሸት የሚናገሩ እኔ ለምንድን ነው የማይናገሩት ብዬ ልክ ያንተ አይነት ጥያቄ ከሚያነሱ የሚካከል ሰዎች አንዱ ነው የነበርኩ። ግፉ ካልቀረ ግን ቢናገሩ ይሻላል ብዬ ነው መርጠው ነው። ጭራሽ የምመለሰኝ እንትን መሸፈን ይሆናል። እኔም በቅርብ ቤተሰቦቼ ላይ ብዙ ነገር እንደሚፈጽሙ አውቃለሁ፣ ብዙ ነገር ስናገር። ነገር ግን እነሱ ያንን ነገር አያደርጉም ብዬ ማቆም የለብኝ። የሰው አመለካከት የተለያየ ነው። ነገር ግን አንዳንድ ጊዜ አልፈርድባቸው እላለሁ። እንደገና ለምንስ ብዬ ደግሞ ጥያቄ አነሳለሁ። እና ከማይናገሩባቸው ነገሮች አንዱ አደገኛ ሀራስመንት ነው የሚፈጽሙት። ሀገር ውስጥ ላለው በተለይ ለቤተሰቡ ሽማግሌ አዛውንት አይመርጡም። በአካባቢ እንድትተፋ አድርጓል። በየቀኑ ገነቶች እየመጡ አስጨንቋል። እኔ አስታውሳለሁ ግን ልክ ከባት ክፍል በኋላ 1996 ነው 1995 ሁለት ከማዕከላዊ ኮሚቴ ወጡ ሰዎች ወደ አሜሪካና ወደ እንግሊዝ ሲሄዱ ቤተሰቦቻቸው ለወጠን ከመጡ ሊታሰሩ ይችላሉ። አሜሪካ ድረስ ነው አሜሪካ ድረስ ሰዎች ተልከው ለእነሱ ለሚቀርቧቸው ሰዎች እንዳይመለሱ እስር ነው የሚጠብቃቸው፣ ግርፋት ነው። አገር ውስጥ ላሉ ሰዎች እንደገና ቤተሰቦቻቸው ማስጨነቅ፣ እንደዚህ አይነት ነገር ነው የነበረው። እና አንድም ለዚህ ይመስለኛል ሌላው እንግዲህ እንትኑም አካል የነበሩ ሰዎች ላይናገሩ አይገርም። የጥፋቱ አካል ሰዎች ሲታፈኑ ሲገደሉ አብረው ነበሩ። ሲያገሉ ሲያፍኑ የነበሩ ሰዎች ላይናገሩ ምንም አይገርም። ነገር ግን ሁሉም ወንጀለኛ ነው፣ ሁሉም ጥፋተኛ ነው ብሎ መፈረጅ አይቻልም። እያንዳንዱ ከህግ የተደበቀ ምንም ነገር ስለማ ነው ነገ ጠዋት እያንዳንዱ ከተጠያቂነት አያርግ እና ይህ ይመስለኛል እንትኑ።
እሺ፣ በጣም አመሰግናለሁ። እንግዲህ ሌሎችም ጥያቄዎች አሉ ወገኖች። አሁን አዲስ የገባችሁ እየተወያየን ያለ ነው ከአቶ ኢየሩሳሌም አርአያ ወይም አቶ አርአያ ጣ በቅርቡ በድረገጽ እንዳነበባችሁት ወይም እንዳነበብ ነው በስደት በሚኖርበት በህንድ ሀገር በወያኔዎች ተደብድቦ ለሞት የደረሰ ወገናችን ነው። የመጀመሪያው ጊዜ ሳይሆን ከዚህ ቀደምም እንግዲህ ታሪኩን እንደነገረን አልቋል ተብሎ በድልድይ ውስጥ የተወረወረ የቀድሞ የኢትዮጵ ጋዜጣ ወይም መጽሔት ዘጋቢ የነበረ ወገን ነው እና ውይይታችን ይቀጥላል። የሶሴፕ ወገኖች እዚህ ውስጥ አላችሁ? ካላችሁ አንዳንድ ብትሰጡኝ። ጃዊሳው ትኖራለህ? ምክንያቱም ቅድም በዚህ በሎቢ ላይ እኚህን ወገን እንዴት እንርዳ በሚለው ላይ አንዳንዶቻችን በሶሴፕ በኩል ብንረዳስ የሚል ሀሳቦች ስላየው፣ እስቲ የሶሴፕ ወገኖች እዚህ ካላችሁ ምናልባት በእናንተ በኩል የምናደርገው ነገር ካለ እኚህን ወገን የምንረዳው፣ አለበለዚያ በቀጥታ ከእሳቸው ጋራ ወይም ከእሱ ጋራ ለጊዜውም ቢሆን ካለበት ችግር ሊቃለልለት የሚችልባቸውን ሁኔታዎች ለመፍጠር እንሞክራለን። ሶሴፕ ወገኖች እዚህ ውስጥ የላችሁም? መልካም። አቶ አርአያ እንግዲህ ቅድም ያለውን ችግር ነግረውናል። አንዳንዶቻችን ደግሞ አቅማችንን ለጊዜውም ቢሆን ይሄ የዘለቄታ መፍትሄ እስኪገኙለት ድረስ አንደኛ እርስዎ ሰጀስት ያደረጉትን ለዚህ ለዩኤንኤችኤስአር በየአቅጣጫው ደብዳቤዎችን እንጽፋለን፣ እንጮኋለን። በሁለተኛ ደረጃ ደግሞ በሳንቲምም ቢሆን የነገ የቤት ክራዮትን የነገ የልጆትን ምግብ የሚያገኙበትን ለመሞከር እንችላለን ያልን ወገኖች አለን እና አሁን ለምሳሌ እኔ ሰሜን አሜሪካ ነው ያለሁት። ወደ እርስዎ ገንዘብ ለመላክ ብፈልግ እንዴት ይደርሶታል? በዚህ ሀገር ዌስተርን ዩኒዮን የሚባል አለ። እናንተ ጋር አሁን እዛ ያሉበት ቦታ አለ ወይ? ያለማግኘትስ አክሰስ አለዎት ወይ? ይህንን አንዳንድ ቢሉኝና ወደሚቀጥለው ተጠያቂ ማይቆስ አሸጋግራለሁ ይሄንን አንዳንድ ይበሉኝ መልካም እንግዲህ ወገኖች እኝን ሰውዬ እኝን ወገን መርዳት አለብን የሚል ከኔ ለኔ መርዳት አለብን የሚል እምነት አለኝና እንግዲህ ታሪካቸውንም እየሰማችሁ ነው። ደግሞ ለዲሞክራሲ እንታገላለን የምንል ወገኖች ለዲሞክራሲ ሲታገሉ ችግር የደረሰባቸውም በአቅማችን ለመርዳት መሞከሩ ተገቢ ነው እና እንግዲህ ያላችሁበት በዌስተርን ዩኒየን ብትልኩላቸው እኚህ ወገን ገንዘቡ ይደርሳቸዋል። ስማቸው ያው እዛ እየተጻፈ ነው፣ አራያ ተስፋ ማርያም ኒው ደሊ ብላችሁ ብትልኩ ሊደርሳቸው ይችላል። ይሄንን እንደው ባስቸኳይ አድርገን ወያኔ ከእጃችን ወስዶ መልሶ ከሚገላቸው እኚህን ወገን እናድን። አመሰግናለሁ። የሚቀጥለውን ለበርታ ለቃለሁ። ኢሜይልም አድራሻ አላቸው፣ በኋላ እንለጥፈዋለን። ወይም ደግሞ አሲምባ ድረገጽ ገብታችሁ በቅርቡ አቶ ጌታቸው በጻፉት ጽሁፍ ላይ ልታገኙ ትችላላችሁ። አመሰግናለሁ። ወይንም ደግሞ ኢየሩሳሌም ሆሎን ኢየሩስ አራያ 7777 አት yahoo.com ያንን ሎቢ ላይ እንለጥፈዋለን። በርታ፣ ማይኩን ያዘው።
ሰማለ ወገኖች፣ እስቲ ምልክት ስጡኝ፣ አንዳንድ ስጡኝ። እሺ፣ ወገኔ አንተ ነው የምልህ፣ ታናሽ ነው እንግዲህ እንደነገርከን። እንኳን በመጀመሪያ እንኳን እግዚአብሔርን ህይወትን አስታረፈ። መቼም አንድ ቀንም አንድ ሌሊትም አንድ ቀንም መቆየት ያው እድሜ ነው ይላል የሀገራችን ሰው። እንኳን እግዚአብሔር ከዛ አስተረፈ ላለው ከችግርና ከመከራው አልወጣህም ወንድሜ። እና የሚያሳዝን ነው። እኔ አንድ ሌላ ኢትዮጵያዊ ወንድም ነኝ። እኔም አንተ ከወጣ በኋላ ቲፒኤልኤፍ ገዳዮች እግዚአብሔር አስተረፈኝ የወጣው ሰው ነኝ። በስደት ላይ የምገኝ በዛ ለራ በእድሜም ካንተ የገፋው ነኝ። ጸሐፊ ባልሆንም ባለኝ ሙያ አገሬን ከልጅነት ጀምሬ አገልግያለሁ። ባለኝ ሙያ በተላኩበት ቦታ በተመደኩበት ቦታ አገሬን ያገለገልኩ ሰው ነኝ። ከዛ ውጭ ያው በተለይ ያው እንደምታውቀው የቲፒኤልኤፍን ከአንተ በላይ አውቃለሁ ማለት ሳይሆን፣ እንግዲህ የተለያየ ሰዎችን አንዴ አምሮ በሆነ ልዩነት ከያዙ ያው ታውቃለህ፣ መጀመሪያ መደለል ነው። አይሰማም ምኒልክ? ይሰማል። መጀመሪያ መደለል ነው፣ ከዛ ብላክ ሜል ማድረግ ነው። ታውቃለህ ስቴፑን። ከዛ በህግ አስታኮ ወደ ስርዓት መዳረግ ነው። እሱ ካልሆነ ፊዚካል ማጥቃት ነው። ፊዚካል ማጥቃቱ በተለያየ መንገድ ነው የሚያደርጉት። መርዝም ይጠቀማሉ፣ ኢቨን በሽታ ሁሉ ይጠቀማሉ፣ መደብደብም ይጠቀማሉ። መጨረሻ ላይ ካልሆነ ቶታል ኢሊሚኔሽን ነው የሚያደርጉት። እንግዲህ ይህንን ያው አሁን በጣም አሳዛኝ የሆነው እኔ ከእንደዚህ ከእነኝ ሁሉ ስቴፖች አልፌ አልሞትም ስል ሴፕቴምበር 25 ቀን 2005 ላይ በመኪና ከነ ቤተሰቡ ገጭቶ የቲፒኤልኤፍ ሴኩሪቲ ገደል ውስጥ ከተቱኝ። እንደ አጋጣሚ ተረፍኩ። በዛ ላይ በጣም አሳዛኝ የሆነው ምንድን ነው፣ ባለቤቴና ልጄን ባሉበት ቦታ ነው የዚህ አይነት ሁኔታ የፈጠሩት። አንድ ላይ ልጨር እና እስከዛ ጨካኝ ናቸው፣ ይህንን አውቃለሁ። ያንተ ደግሞ የሚያሳዝነው ልጄን ይዘ እንደዚህ ያለ መንከራተት ውስጥ እኔ ራሴ ነው የተሰደድኩት። የሰሬን ትቼ ነው የወጣሁት፣ ግን ተሰድጄ ያው አለው እና ይሄ ነው እና እንኳን እግዚአብሔር ያስተረፈ ጨካኝ እንትን ነው ያጋጠመን። ሌላው አንድ ነገር ምንድን ነው እዚህ ላሉት ታዳሚዎች ለቤቱ መናገር የምፈልገው፣ እኔ ያንተን ጽሑፍ ኢትዮጵያ ላይ ይከታተል ነበረ። እዚህ ያላቸው ወገኖቼ ጦቢያን እና ኢትዮጵያን እንዳትቀላቅሉ። ኢትዮጵያ ራሷን የቻለች ሌላ ጋዜጣና መጽሔት ያለው፣ ጦቢያ ራሱን የቻለ ጋዜጣና እንትን ያለ ነው። ሁለቱም እዚህ ተቀላቀለ መሆኑን እያየሁ ነው። እና ኢትዮጵያን በተለይ ያንተ አምድ ከህወሓት መንደር የቃረምኩት የሚለውን ከጀመርክ በኋላ እከታተል ነበረ። እስከ ደራሹ በተለያየ መንገድ በደንብ ብዙ ሚስጥሮችን እየጻፍክ እንደነበረ እና ከዛ አካባቢም የመጣ ሰው እንደሆንክ ከአጻጻፍ ያስታውቅ ነበረ። ማለቴ የሆነ የምታውቀው ውስጥ ሚስጥር እንዳለ ያስታውቅ፣ እኔም እከታተል ነበረ። ከዛ በኋላ ተደብድበን መጣ ደግሞ ሰምተናል፣ ሰምቻለሁ። እኔ በራሴ በኩል እከታተል ስለነበረ አጋጣሚም ስለነበረ በረኝ። ከዛ በተረፈ እዚህ ላላቸው ወገኖች የምናገር የምፈልገው ምንድን ነው፣ ወያኔ አገራችንን ከያዘ በኋላ በእውነት ለመናገር ትልቅ መስዋዕትነት የከፈሉትና የኢትዮጵያን ሕዝብ ትግል ወደፊት ካራመዱት ውስጥ ነጻ ፕሬሶች ናቸው ብል ማጋነን አይሆንብኝም። ይሄ ነው የሚባል በጣም ከባድ ከባድ መስዋዕትነት ነው እየከፈሉት። በጣም የሚገርም ነገር ወያኔ መጀመሪያ ዓለምን ለማታለል የሞከረው እንትን ባርቆበት እስከ ጭራሹ 97 ምርጫ ወቅት እኔ እንግዲህ ከወጣው ቅርብ ጊዜ ነው የወጣሁት፣ አሁን አመት ሊሞላኝ አካባቢ ነው። እና በዛን ጊዜ ጣፕሬሶቹ ባይኖር ኖሮ ጭራሹ የምርጫ ውድድርም ተቃዋሚዎቹን ማካሄድም አይችሉም ነበር። እና እውነትን ይዞ በእውነት ቆሞ ትክክለኛ ኢንፎርሜሽን እያስተላለፉ እንደነበረ የታወቀ ነው። ይህም ግልጽ ነው። ወንድሜ አርያም የሚከፍለው መስዋዕትነት፣ ሌሎቹን ከሶቪየት የከፈሉ በቲፒኤልኤፍ መስተገዳዮች እነ ተስፋዬ ታደሰ የታረዱት፣ ሌሎች ጋዜጠኞች ከኡርጂ ከተለያዩ አይነቶች የተገደሉት የታሰሩት፣ እስከ ራሽ ስደት ሀገር ውስጥ እያሉ ስደተኛ ድረስ እየሄዱ የአፍሪካ ሲገርመን የኬንያና የሌላው ሲገርመን አሁን ህንድ ድረስ ሄደው እንትን ለማድረግ ወያኔ ምንም ነገር ከማድረግ እንደማይመለስ የታወቀ ነው። ከዚህ በተረፈ አንድ የምጠይቅ ጥያቄ እኔ ያለኝ ጥያቄ እንግዲህ ከጋዜጠኝነት መዋል የጀመርከው ከሪፖርተር ጋዜጣ ያለ ጋር ከሰራ በኋላ ነው። ሪፖርተር ጋዜጣ በጣም 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 በሚገርም ሁኔታ በአቋራጭ በፈለገው መልኩ ይሁን ነጻ ጋዜጦችን ለመቋቋም የሚችልና በነጻ ጋዜጠኞች ስም በኃይለኛ ሪሶርስ በሚሊዮን የሚቆጠር ሀብት በመመደብ ቀንደኛ የቲፒኤልኤፍ አባል የነበረ ሰው ነው ያቋቋመው። ከተቋቋመ በኋላም በነጻ ጋዜጠኝነት ስም ያው የምታውቀው ነው፣ ራሱን የቻለ በተለይ ቲፒኤልኤፍ እስከሚከፋፈል ድረስ ራሱን በቻለ መንገድ የነበረው መንግስት እየደገፈ ሲሄድ የነበረ ነው። ቲፒኤልኤፍ ሲከፋፈል ነው ሁሉ ነገር ጠቅላላ ብትንቱን የወጣው። እና እኔ ሪፖርተር ጋዜጣ ባለቤቱና በተለይ እሱም ረሰ አንቀጹን የሚያዘጋጀው እሱም አብዛኛው በጣም እኔ እንግዲህ ፐርሰናሊ አላቀውም በጣም 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 ሽሩድ የሆነ አካሄድ ያለውና የቲፒኤልኤፍ በላይነት አገሪቷን ተቋጥሮ እንዲገዛ የሞከረ ይህ እንትን ያለ ሰው ነው። አንድ የሚጠይቀው ምንድነው የሰማነው ምንድነው መጀመሪያ ሪፖርቶ ሲቋቋም የቲፒኤልኤፍ እጅ ነበረበት። እስከ ጭራሹ የተባለው ምንድነው ከተለያዩ ኤንጂዎች በተለይ አሜሪካን ኤንጂዎች የሆነ የዲሞክራሲ እና የማስ ሚዲያ ማስፋፊያ ነጻ ፕሬስ ማስፋፊያ በሚል በዘጠና በእኛ አቆጣጠር በሰማንያዎቹ 86 87 ላይ እንደውም ከአንድ ቦታ ላይ ወደ 150 ሺህ ዶላር ነው በቲፒኤልኤፍ ስም ለነጻ ሪፖርተር አቋቁማለሁ ብሎ ራሱ አማራ ወዳዊ ገንዘቡን ተቀብሎ ከዛ በብዙ ሚሊዮን የሚቆጠር ገንዘብ ነው ያካበተው። ሆን ተብሎ የተቋቋመ ነበረ ሌሎቹን ለመቋቋም። እና ይሄ አንደኛ ጥያቄ ይሄ ያክል ዘን ይችላል ወይ ነፃ ነው ወይ የመጀመሪያ ጥያቄ። ሁለተኛ ካልወክስ ነፃ አይደለም ካልስ የሪፖርተር አላማ አጠቃላይ የነበረው ነፃ ጋዜጦችን ከመቋቋም ውጭ የተለያዩ የቲፒኤልኤፍን ፕሮፓጋንዳ በተጨማሪ የሚሰራ አይመስልህም ወይ? እና ይህን እንግዲህ ልጠይቅ የምፈልገው ከዛ በተረፈ እንኳን እግዚአብሔር አስተረፈ እንኳን ለአገራ በቃ። ያው እንግዲህ ወገኖቻችን ይረዱዋል። እኔ ራሴ ስደተኛ ነኝ፣ ከአንተ ግን ይሻላለሁ ማለት አንተ ልጅ ይዘ እያለቀስኩ ሆኔ አሁን እውነቴን ወንድም የሞት እና እግዚአብሔር ይርዳ።
እሺ፣ በጣም ነው የማመሰግነው አቶ በርታ ስለሰጠኝ አስተያየትና ስለተሰማ ስሜት በእውነት በጣም ነው የማመሰግነው። ቃላት ያጥረኛል ለመናገር። ብዙዎች አእምሮ ውስጥ የሚንጓለል ጥያቄ ነው የጠየቀኝ። አንድ የአንዲት ነገር ላስቀድም። ሪፖርተር ጋዜጣ የተጀመረው ያው እንዳልከው ከመስከረም 1988 ዓመተ ምህረት ጀምሮ ነው። ከ1988 ዓመተ ምህረት ጀምሮ እስከ 1989 ለአንድ ዓመት ከሁለት ወር ለጋዜጣው ማስታወቂያ ተመጣ ያለ ኮሚሽን ማለት ነው ሲያመጡ የነበሩት ደረጀና ሀብቴ ኮሜዲያኖች ማለት ናቸው። በጣም ወዳጆች የነበሩ መቼም ሀብቴ ነፍሱን ማረና እና የዛን ጊዜ አንዳንድ ነገሮች ጥያቄ ሳነሳ ምን ይሉ ነበር ከዚ ውስጥ ቦታ መቼም የሪፖርተር ዘመና ሲገለ ጥያቄ ጽፍ ይሆናል ሊሉ ነበር። ወደ ዋናው ነጥብ ስንመለ ብዙዎች ውስጥ ይህ ጥያቄ እናንተ ውስጥ ያለው አማራ አረጋዊ ህወሓትን ታስኳሉ ይኖሩ ከነበሩት ሰዎች ውስጥ አንዱ ነው። አማራ የቴሌቪዥን እና ሬዲዮ ስራ አስኪያጅ እያለ ጥሎ የወጣው ከቀድሞ ጠቅላይ ሚኒስትር ከአቶ ታምራት ላይኔ ጋር በተፈጠረ ግጭትና ግምገማ ነው። ዝርዝሩ ትንሽ ሰፋ ስለሚልን አንዳንዴም ፐርሰናል የሆኑ ትንሽ የወረዱ ነገሮች ስላሉ ቅድም ደግሞ የዚህ የአፊንባ እንትን ሲነገር አንዳንድ በግለሰብ እንትኖች ውስጥ አንግባ የሚል ነገር ስለሰማው ወደዛ ውስጥ ባልገባ ጥሩ ነው። አላስፈላጊ ግምገማ ተካሂዶ ተጨቃጭቀው ነው የወጡት። ከወጣ በኋላ ከስልጣንና ከህወሓት ከወጣ በኋላ የተቻለውን ያህል ይበቀለው ሞክሯል። አቶ ታምራትም አንተ ስለ አቶ ታምራትን እስር ቤት እያለ በአንዳንድ ነገሮች ይገናኝ ስለነበር ነው ፍጹም ሴክሬት በሆነ ነገር ለዚህ ነው አንተ ምለው እና ተበክሎታል የሚቻለውን ያክል አማራ ረጋዊ ትምጭት ማታለው ነገር ግን በቀለኛም ሰው ነው አንዴ ከያዘ አይለቀም በራስ የሰማሁት ነገር በራስ ያሉ እነ ተክሉሃዝ ከመለስ ጋር የፖለቲካ ልዩነት እንትን ብለው እነ ተክሉሃዝ ከእስር ቤት አመለጠ ብለው ሲገልጹ የዛን ጊዜ አስረውታልና ማለት እና ይገደል ሲባል መለስ ዜናዊ እንዳዳነው ሰምቻለሁ ጽፍ ያለው ይሄን ኢትዮጵያ ላይና አምስት አመት ባዶ ስድስት የሚባል ከመሬት በታች አስረውት ነበረ አማራ ድርጅቱን ከተቀላቀለ በኋላ ዘግይቶ የተቀላቀለ ታላሽ ታላቅ ወንድሙ እሙ ይባል በአሁን ሰዓት ኢትዮጵያ አዲስ አበባ ውስጥ ይገኛል። የዛን ጊዜ አማራ እንደታሰረ ካልተሳሳትኩ 79 80 ዓመተ ምህረት በኢትዮጵያ ድርጅቱ ላንተ ያልሆነ ለምን ሊሆን ነው ወይ ብሎ ጥሎ በሱዳን በኩል ወጣ አሜሪካን ሀገር ኖረ። ኢኮኖሚክስ ማስተርስ ያለው ሰው ነው ዩኤን ውስጥ ይሰራ የነበረ ጡረታው ወጥቶ ፍላሚንጎ አካባቢ ባር ቁጭ ብሎ ታገኛለህ እነመለሱን ሲሳደብ ነው የሚለው ከ1995 ዓመተ ምህረት ነው በሰው ነው ያወቁት ማንንም አይሰራም እና አንድ አጋጣሚ ታገኘኝ ጋብዝሃል ቁጭ ብሎ በቃ ሻይ ጠጣ ምናምን ይላል በማንም ሰው ይወቀ በቃ ለሱ ኢትዮጵያዊ ነው እንደዚህ ነው በቃ የሰውየው እሙ ነው የሚባለው እና ምን ይላል መሰለ እጁ ላይ ጋጣ ከይ ምንድን ነበር ያስከው እንደምን ይላልና ሪፖርተር እዛ በትግርኛ ለናገረው ከሱ ሐሲው ዝበለ ጋዜጣ ሲካት ዘወር ምናምን ይደራሶ መስለኝ ዋሽቶ ቀባጥሮ አስመስሎ የሚያድር ሌባ ጋዜጣ ይዘህ እዛ ጭብረባሪ ሰው ጋዜጣ ይዘህ ትዞራለህ እኔ ኮደላ ሰው መስለኝ ነው ብሎ ጥሎ ነው የሄደው የእናት ያባቱ ወንድሙ ማለት ነው ይቋቋም ለተባለው በአሁን ሰዓት ሼክ መሐመድ አላሙዲ ጋር ያለው አበባልቻ አክሲዮን ተብሎ ነበረ። በትክክል የሰማሁት መረጃ አክሲዮን ተብሎ እሱ መጥቶ ነበር የዛን ጊዜ ግን ለተወሰነ ጊዜ ቆይቶ ነው የወጣው ይመስለኛል ሽፋን ይመስለኛል በኋላ ላይ ዘግይቼ ሳስበው። ነገር ግን አቶ ታምራትና አማረ ተጣልተው በግምገማ እንዲባረር ሲደረግ ከወጣ እንዳጋጣሚ አውሮፓ ጉብኝት ላይ ነበረ መለስ እና ከሁለት ሳምንት በላይ እስከ 20 ቀን ቆይቶ ነው የመጣው እና ሲመለስ አማራን ሲጠይቅ የለም ማለት አማረ አቶ መለስ እንደተመለሰ ቤተ መንግስት ለመግባት እና መለስን ለማግኘት ጥረት ቢያደርግም መለስ ጋር ለመግባት ሁለት ሰዎች መፍቀድ ነበረባቸው በወቅቱ። አሁን ለምሳሌ ወድ መድህን ካልፈቀዱ መለስ ጋር አትገባም። እንደ በዚች አጋጣሚ አንዲት ነገር ካላድርግ አርከበ ብዙ ጊዜ ነው ወድ መድህን ስብሰባ ላይ ነው ምናምን እያለ ከበር ላይ የሚመልሰው ምክተራ ሰው ነው የሚመስለው እውነቴን ነው የምነግራችሁ። ስለዚህ እንደው ሌላ ጊዜ በሰፊው ብናወራ ደስ ይለኛል። አርከበ እንዴት እያደረጉት እንዳለ ውሻ እያደረጉት እሱም ከባድ ቂም እና ጥላቻ ነው ያለው እና ከበር ላይ ነው የሚመልሱት አርከበን። ልክ እንደዛ ስማቸው ማልጠቅሳቸው ሁለት አመራሮች ከፍተኛ እነሱ ካልፈቀዱ አትገባም ነበር አማራ መለስ ጋር ለመግባት እና በብዙ እንትን ያው እሱ ጋር ገባ። ምክንያቱም መለስ ሲያየው በኋላ ላይ ያው በታምራት ላይ ውሳኔ እንትን እንደሆነ አየ ገባና ለአቶ መለስ ሁኔታውን በብዙ ጣውረድ ነው የገባው የሰማው። ከዛ በኋላ ወደ ስራ ተመለስ ሲለው ነው አልመለሰም ወደ ሌላ ቦታ ለመድ በኋላ አልመደብም ነገር ግን የራሴን ነጻ ፕሬስ አቋቋሚ መስራት ፈልጋለሁ አለ። የአንድ ሚሊዮን ብር እና ያገለገልኩበትም በሚል ያገለገለበትም በሚል የአንድ ሚሊዮን ብር ባጀት እንደመደብነት አካል በዚህ አጋጣሚ ግን ጥያቄዎች ነበሩኝ በወቅቱ 35000 ታጋይ ሲባረር አንድ ብር ተሰጥቷል ለሚባረር ታስሮ ተገርፎ ተገልሎ ነው የተባረረው። ቀድም ምናልባት ካልተናገርኩት ከዘለልኩት በራያና አምስት አመት ታስሮ የሶሻሊስት መብት የሆኑ መጽሐፍቶችን እንዲያነባ ማረዛ እስር ቤት አምስት አመት እንዲታሰር እንዳይገደል ያደረገው መለስ ነበር እና ያቺ ውለታ አለችበት እና ከመለስ ጋር ጸብ አልነበረው። የህወሓትን ማስኳል ነበር እና ሁሉም ጓደኞቹ ስለሆኑ ኢቨን ለኢንተርቪ እኔ ባላደርጋቸውም አንዳንድ ዶክመንቶችን እና አንዳንድ ነገሮችን እንዳደርስ እኔን ነበረ የሚልከኝና እኔ አጋጣሚ ቅድም እንደተናገርኩት መጀመሪያ ስገባ ሪፖርተር መስራቴ ከብዙ ሰዎች ጋር አስተዋውቆኛል ስል እኔ ኢትዮጵያዊ እንደሆንኩ አያምነኝም ነበር። አያቅም ነበር እሱ አያቅም ነበር ስል ገና ለገና ልክ እነሱ በሚፈልጉት ልክ ከትግራይ ብሔር ስለወጣሁኝ ህወሓትን ደግፌ አይነት ነገር ነበር የሚገምተው ይመስለኛልና ስለዚህ ያ ምስጢር ይጠብቅልኛል ብሎ ስለሚያስብ ስለዚህ እንደ ተላላኪነት ምንለው ይችላለሁ ከስፖርት ዘጋቢነትም እየሄድኩኝ ስዩም መስፍን ቢሮዎች ሳይቀር ገባ ነበር ሳልፈተሽ ማለት ነው። ምን እንደሚነገራቸው ስለማላውቅ ለቀጥታ ገባ ነበር እና ብዙ ባለስልጣናት ጋር የተለያየ መልእክት ይልከኛል የተለያዩ በፖስታ የታሸጉ መረጃዎችንም አመጣ ነበር። በዚህ ሁኔታ ከቀጠለ ባል አስታውሳለሁኝ የአህመድ ቀሎ የሚባል ኢትዮጵያ ስራ አስኪያጅ ከስራ ሲባረሩ ለጦቢያ ቅድም አቶ ጥሩ ነገር የተናገርከው ጦቢያና ኢትዮጵያን ባንቀላቅል ይሻላል አልከው ጦቢያ ላይ ኢትዮጵያ ላይ እኔም ከስራ ያባረር ወይም የመንግስት መስተዋት የሆነው መንግስት ሳይሆን እኔ የመንግስት መስተዋት ሆኖ እያገለገለ ያለው ሪፖርተር ጋዜጣ ነው ብለው መግለጫ ሰጥተው ነበር። በወቅቱ እሱ ሪታን ከጣፈባቸው ወጡና ሪታን ከጣፈባቸውና ዜና የሚጽፍባቸው ሰዎች ይወጣሉ ከስራ ይባረራሉ። በመለስ ህወሓት ሲከፋፈል የአማራ አቋም ወደ ወጡት ወይም ወደ እናቱ ሲያብራ ነበር። እርግጥ አንድ የማደንቅለት ነገር እንደዛም ሆኖ ከሻዕቢያ ጋር እንትኑ ከተፈጠረ በኋላ ምንም እንኳን ኢሳያስን መሄድ ነው እዛ ኢንተርቪው ቢያደርግ ግን ጦርነቱ ከመፈጠሩ በፊት ኢትዮጵያውያን የሚደርስባቸውን በደል በጋዜጣው ላይ ያወጣ ነበረ። ራሱ ነበር አንድ ሰው ጽፎ ነበር አስታውሳለሁ ረዘም ያለ ኢትዮጵያውያኖች ከአስመራ እስከ አሰብ የሚደርስባቸው ግፍ እና ጋዜጣው ግን እንዳይገባ ኢሳያስ ስብሰባውን ተቀምጦ ነበር መጋቢት ግንቦት ወረራው ከመጀመሩ በፊት። ከዛ በኋላ የማስታወቂያ ሚኒስትሩ ነው ለአማራ መረጃ አሳልፎ ሚሰጠ ብለው ኢሳያስ እንዴት ውሳኔ አድርጎት ነበር። ብዙ ችግሮች የሚፈጥ አስመራ ውስጥ ከሚገቡት ጋዜጦች የግል ጋዜጦች ሪፖርተር ብቻውን ነበረ። እስሩታ በሪፖርተር በኩል ነበር የሚሄደው። የድርጅቱ ሚስታን ቢሆን ምናልባት ለህወሓት ስለሆኑ ስለ ሻዕቢያ መጥፎ ነገር ሊክ ሴንተር ይደረግ ነበር በአማረ ማለት ነው። አንድ ማደንቀው ያልኩት ነገር ወዲያው ግን አቋም ማስተካከል ይችላል ትንሽ የዛች የኢትዮጵያዊነት ምትኑ ላይ ጥሩ አድርጎ ይዞ ነበረ። ሽሩት ነው ያል ትክክል ነ በትግርኛ ምን አለ መሰል አማርን በትክክል ለመግለጽ ያክል ለክባት ይሉታል በድርጅት ውስጥ በከፍተኛ አመራር የሚያውቁት ሰዎች እንደዚህ ነው የሚሉ ይለኝ አማረ ማለት ለክባት ነው ይሉታል። ለክባት ማለት እሱስ የሚለው ነገር አይገልጸውም ምንድን ነው ዘጠና ዲግሪ ቶንትሮ የሚጣጠፍ ሰው አይነት በጣም አስቸጋሪ የማይጨበጥ አይነት አይነት ሰው ነው ለማለት ነው እንደዛ የሚሉት እና የዛን ጊዜ ከነ ስዬ ጎን ቆመ እና ማለት የነሱ መግለጫ ያወጣ ነበረ ያው መበረከት ምጭትን የሚያወጣል ነገር ግን በተከታታይ የነሱ መግለጫ ያወጣ ነበረ ክንፎ በመካከል ተገደለ። እኔ ክንፎን በኋላ ነው ክንፎ መሆን በቲቪ ያወቁት እንጂ ቢሮ ሲመጣ ያዋለው ማታ ይመጣ አስተውሳለሁ አርባር ማታ ይመጣ ነበር አርባር ማታ እናደራለን ምክንያቱም አርባር ማታ ልቆ ቅዳሜ ነው ማስተያየት የሚገባው ማታ ሲመጣ ትዝ ይለኛል እና አላቅም ስራ ሰው ሆኖ በድሮ ነው የሚመጣው አምሽተው ይወጣል አሁ መረጃዎች እንደሚሰጠዋት ነበር በኋላ ያወቅኩት በኋላ ነው ሶሪ ክንፈ መሆኑን ካወቅኩ በኋላ እና አንድ የሰጠው እንትን ነበረ ለኤርትራ የተሰጠ ገንዘብ በመለስ ፊርማ ክንፈ ጋር ብቻ የነበረ በኋላ ላይ ምረሳ የተባለ የምትክንፈ ሲገደል ታፍኖ ሄዶ ምት እንደደረሰ የማይታወቅ እሱ ያጠናከረው ኢትዮጵያ ክንፈ ስጠነ ክንፈ ኮፒ አርጎ ለአማራ የሰጠው አውጥቶት ነበር እና ለፍርድ መቅረብ አለበት እያለ ይችበት ነበር በጣም የሚገርማችሁ ነገር ይህን እያለት ከ95 ከቆየ በኋላ እና የታገዱትን የማዕከላዊ ኮሚቴ አባላትን መግለጫ እያወጣ ከሄደ በኋላ እዛን ጊዜ እኔ የለውም አንድ ሶስት መግለጫዎችን አትነውባቸዋል ተመለስ ሰዎች ተልከውለት አማራ የማስታወቂያ ሚኒስትርነትን ይፈልጋት ነበር ያንም ቦታ ልሰጥህ ተዘጋጅቻለሁ እና የእነዚህ ሰዎች መግለጫ አታውጣ ብሎ እንደላከበት በትክክል አረጋግጫለሁ ከዛ በኋላ እነዛ መግለጫዎች እሱም ያፈናቸውን ጨምሮ ሌሎችም የታገዱት ማዕከላዊ ኮሚቴ አባላት ያወጡ የነበረው በኢትዮጵያ ጋዜጣ ላይ ነበር በተለጠባት ላይ ያው ዶክተር ብርሃኑም እንደጻፈው መጽሐፉ ላይ የሽግግር መንግስት ይቋቋም እስከ ማለት የደረሰ ጠንካራ እንትን ይሰነዝር ነበረ ወዲያውኑ ያው የነክባት እንትኗ ነገር ወዲያውኑ ታጠፈ በጣም ይገርማችሁ አንድ ሰው በወቅቱ ደለለች ልክ ከሰኔ አንዱ በኋላ ያው ከምርጫው በኋላ ሰኔ አንዱ ግድያ ተከተለ የዛን ሰሞን አማረ የሽግግር መንግስት መቋቋም አለበት እያለ የኢህአዴግን የወተውጉትበት የነበረ ተሸምቷል እያለ የወተውጉት የነበረበት ወቅት ነበር እና አንድ ከፍተኛ የግል አለመሆ በጣም የማቀው ታዋቂ ሆነ ደወለልኝ ነው እሱ የቢቲ የሚል መንገድ ላይ አዲስ አበባ ጎዳናዎች ላይ የሚመጠቅ ከፍተኛ የማስታወቂያ ድርጅት ያለው ከነ ሳሞራ ጋር በታንክ ግዢ በሚሊዮን የሚቆጠር ሙስና የተፈጸመ እና በዚህ የደረጀ ጸጋ የሚባል ባለቤቱ ከአዜብ ጋር እጅና ጓንት ናቸው ጸጋ ቢሮ ውስጥ እሱ አጋጣሚ ነው የውግ ባለሙያ የነበረው እና አዜብ አማረ ተጠርቶ እዛ ሲነጋገሩ የህግ ባለሙያው ነበረ እና እንደጀመሩ እንዲወጣ ተደረገ ሁለት አማራጮች አሉ አለችው መለስ ሁለት አማራጮች እንድነግርህ ልኮኛል አንደኛው በነጻ ጋዜጦች ላይ እነ ኢትዮጵ እነ ሚኒሊክ እነ ሳተላይ ኢትዮጵያ ምናምን የምትላቸው ጠቅላላ ጋዜጦች ላይ የተደገሰውን ጠቅላላ የመዝጋት እና ወደ እስር ቤት በጅምላ የመክተት እርምጃ ወይም የእርምጃ ማዕበል እንዲጠራርገ ከፈለክ አሁን በምትጽፈው ነገር ቀጥል የለም የያዝኩትን ገንዘብና ሀብት ይዤ ኢህአዴግ ያዋጣኛል ሌላው አያዋጣኝም ብለህ ከያዝክበት መስመር ቀና ብለህ ወደዚህ የምትመለስ ከሆነ ምርጫው ያንተ ነው ብላ እንዳለች በደንብ አረጋግጥ በጣም የሚገርማቸው ነገር አማራ ጋ ሁለት አመት ከምናምን ስሰራ አንድ አቋም ነበር እስከ 93 አመት ማለት ነው የትኛውም የግል ጋዜጣ ስለ ሪፖርተር ቢሰጥ መልስ እንዳሰጡት ነው እና ሁሉም ጋዜጦች ይሳደባሉ ስግል ጭምር ማለት ነው በወቅቱ የመንግስት ነው መንግስት የሆነ ፍንጭ አላቸው በወቅቱ ግን በደንብ መሬት ያረገጠ ነበር ና መለስ ኮሚኒኬሽን ኤንሲሲ ነበር የሚባለው ሚዲያ ኮሚኒኬሽን ሴንተር መለስ ኮሚኒኬሽን ሴንተር ነው ሳይደሱ እንት ላይ ያረጋገጠ ነበር ያንዳንዱ ከፈት እና እነዚህ ጋዜጦች ሲጽፉበት መቼ እንደጠፋቸው ነበር ማለት ነገር ግን እሷ ካለችው በኋላ በቀጥታ ስም እየጠቀሰ ኢትዮጵያና መንግስት ላይ ነበር ከዛ ኢትዮጵያ መልስ ሰጠው ጀመር ሲሳይ ያችን ነገር ተመቻለሁ እኔ ያው ጻፍኩ እኔ ማን ብለ ለማት ያስራሚስ ቀሽ ዘጠኝ ስጥረ ሰባት ዓመተ ምህረት ከአሜሪካን የመጣ የረጅም ዓመት ልጅ መጣትኛ እዛ ቆይ የአዲስ አበባ ቆይቶ ይሄ ሲል ልሸኘ ኤርፖርት እያለው አስታውሳለሁ ማክሰኞ ማታ ነበር እና ተገናኙ ተማረጋ ረጅም ዓመት ማለት ነው እና ካፖርት ለሱ ያው አጋጣሚ ጋደኛ የሚሸኝበት ና ያው ሰዎች ከተለያዩ የሚመጡ እንግዶች መንገደኞች የሚገቡበት የተለያየን እና በዛ ወደ ሽንት ቤት ተገናንትትም ተገናኙ ተማረጋ እና ሰላም ተባባል ቆምን ምን ነው ምናምን አልኩት ልጆች ከአሜሪካ ከረፍት የሚረፍት ልኪያቸው እየጠበቅኳቸው ነው አለኝ እና አሁን ይገባሉ ሰጥቶ ምናምን አለኝ እና እንዳራይ ጠይቃለኝ ቻት ተነሳ ያንተን ጽሁፍ አነባ ነው ምናምን ያንታቋም እንዳለቁ ነው ያው ችግር ከነበስጋ ነው አለኝ ለምንድን ነው ሲሳይነት ክምር ካርታቸውን አውልቀው ለምን ፖለቲከኛ ወይም ፖለቲካ አባል ሆኖ በምን አይነት ያቸው ምንም ያለው ፓርቲ ለጋት ነው ማለት ነው። እኔ አሁን የምትነሱ ጥያቄ ለምን ተስተካከሩ ናችሁ ተውናል። ተስከንደጋባ ታሪክ ነው ካለ ተስተካከሩ ጥሩ ነው። ምክንያቱም ይበልጥ እንደሚችሉ ተመስራችሁ። ነገር ግን እኔ በሌላ ቁራ አሁን የሚሰማኝ ነገር አማራ መጀመሪያ ሽግግር መንግስት ቋቋም ስትነበር ሰሞኑን ደግሞ ወጥቶ መከለን ነገር ለበረኛ አንተ ጋር ተሰራ ነው ግን ጋዜጦች ለምን መልስ እንዳሰጡ ነበር አሁን ዛሬ እድሩ እኮ ልክ ለቤታዊ ዲሞክራሲ የሚወልስ ላይ መልስ ነው መልስ ያለው ስለው ስማ አለኝ ይህ ታያለ ከቀለት ነው የሚገባው ይህ እንዴ ልጆቹ ሳይሻሉናቸው ይችላል የሚለው ልጆቹ ሊመራኖችን ሀገር ልጆቹ ጭንቅላቶች ሀገር እንድትመራ እና አሳልፌ ተቃዋሚ ያሸንፏል ይህ ልደቱ እንዲመራችን ሀገር አሳልፎ የምሰጠው አለ አሳልፎ የመስጠት ያንተም ወይም የሲሳይ እስክንድርን መብት አይደለም ህዝቡ ይመርሃኛል ብሎ የመረጠው አካል ስለሆነ ያንን ማስረከብ ግዴታው ነው ያለ ወይም መለስ ምትለው ያደግ የሚባል ይህም መለስ ምትለው እነዚህ ነው የተባባል እና እኔና አንተ ተነጋግረን ወይም እኔና አንተ በጋዜጣችን ላይ ጽፈን የምንም መለስ አይሻልም ብዬን ይችላል አንተ ደግሞ የምን ልደቷ መራት የምችን ሀገር ይችላል እንሆናል አሪ አንድ ነገር ይጠይቃል ልደቱ ማን እንደሆነ አታውቅም አንተ ምን ብለን ነበር የጻፍከው አውቃለሁ በዚህ አጋጣሚ ያን ነገር ልንገራቸው ስመታ ከመመታቱ በፊት ደህንነቶች ወንድን ያሉ ልደቱ ልደት ልታከብር ነው ወይ እኛ ማጋለጥ እኔ ማንሰት በኩል ማጋለጥ የጀመርኩ ስለ አምስት ዓመተ ምህረት ነበርና ልደቱ አምስት ዓመት ሺህ ብር ውስጥ ነበር እሱ ብቻ ሳይሆን አንድ ሻለቃ በስደት ያለ ፓርላማ ባልና አንድ ፕሮፌሰር ስማቸውን መጥቀስ ማንፈልግ አሁን ግን ይስተውታል እነዚህ ሶስት ሰዎች ከኢህአዴግ አምስት ዓመት ሺህ ብር ውስጥ ነበር ልደቱ ከክንፈ እጅ አምስት ሺህ ብር ውስጥ እንደነበር ማን የነገረ ያል ይህነት ሀታ ጠየቅን ጥያቄዎች ውስጥ አንደኛው ይሆን እና አታቅሙ ስለሱ ይህን ብላ ሪጻፍ ነበር ያው ስለአንደኛ ሌላ ጉዳይ ነው አሁን ልደቱ ያ ልደቱ የጀመረው እንቅስቃሴን አልተጣቃነት ብሎ ይህም ተነጋገር እና መግባባት የለው አማራ ሳይቀበሉ ሲቀር የውሸት ፈገግታ እና በመለች ውስጥ አሸብቆ ያህል እውነቱን እያወቀ ማለት ነው ስለዚህ ሬሱ ከትክላታት አድኑ እያልን የምንለው እኮ ነገሮች ሊመጡ ነው ዜና አታቅማሪ አውቃለሁ ሰምቻለሁ በኃይል ሊገቡት አይደለ እንግዲህ ጋዜጦች ሊዘጉ ወይም ህዝቡን ልሳን ሊዘጉት አይችልም ምክንያቱም እዙ አልፈልግም ነው ያንን ከሆነ እያልከኝ ያለው ሌላ ጉዳይ አልኩት። ልክ እንደተዋፋለው ግን ያው ገልጽሸት ዘግ በኋላ ስምን የነበረው ነገር ይህንን ነው የፕሬስ ስክላትን አድኑ ስምን የነበረው ይህ እንዳይነት አገር ጉድሳ በአካል አግኝተን የተነጋገርነውን ነገር ማለት ነው። ስለዚህ እዚህ ድረስ ስለ ግለሰብ ማውራት ይበቃኛል እና በሌላው አማረ አሁን ሲመታ ከዛም በኋላ ሁለት ኢህአዴግ እያቆጠቆጠ ነው የትኛው ነው ኢህአዴግ ያለውን እዚህ ሆኜ በደንብ ያረጋገጥኩት ነገር ልክ በተለይ ሁለት ኢህአዴግ ላይ አንብባችሁት ይሆናልላችሁ ሁለት ኢህአዴግ አለ የትኛው ነው ትክክለኛ ኢህአዴግ የሚለው እንደተጻፈ በማግስቱ አዜብ መስፍንና ሳሙራ ይኑስ በቤቱ ድረስ አማራ ቤት ሄደው
ይቅርታ ወገኖች ተቋረጠብኝ መሰለኝ ጀስት አንድ ደቂቃ አድሚኖች ማይኩን ያዙልኝ አንድ ጊዜ።
አበቦችን እስር ቤት ለእኛ አርሶ አደሮች ድረስ ሰንጣቃዎች ለእኛ አላባ አደሮች ንብረት አቅላጭቶች ለእኛ ተቆርቋሪ ተማሪ አስተማሪ የጭቁኖች አጋር ሰቆቃን መስካሪ ስቃይ ተናጋሪ ለእኛም እናትና አባቶች ጀግናን ለፈጠሩ ሴት ወንዱን ላፈሩ አብረው ለወደቁት ላይ ታች እያሉ ለተንከራተቱ ቡርቀን ሳይሆን አፈሩ ለለበሱት በፋሽስት ጥይት በጠባብ ዘረኞች ባሳልፎ ሰጪ በካሃዲ ባንዶች ጉድጓድ ለተጣሉ ትቢያ ለለበሱ ታፍኖ ተወስዶ ደብዛቸውን ጠፍኖት እንደደረሱ ያ አይቀረ ቀን መጥቶ ሁሉም በሩ ከፍቶ ጩኸው እስኪጣራ ስማቸውን ጠርቶ በክብርም እስኪጻፍ ሐውልታቸው ቆሞ በሰንደቅ ዓላማ አዝረው ተሸልሞ አዎ እስከዚያው ድረስ ግን እንደዚሁ በሐሳብ እጅ ለእጅ ተያይዘን ለግማሽ ደቂቃ ልባችንን ሰጥተን ከትግራይ ከወሎ ከጎጃም ከጎንደር ከጅማ ወለጋ ከአሩሲም ሐረር ከኢልባቤር ባሌ ከሸዋ ከጋሞ ከዋናው መዲና ደግሞም ከሲዳው ሁሉም በያለበት ብድግ ብሎ ቆሞ እያንዳንዱን እስር ቤት መንገድና አምባ በልባችን ቅርጽ ሻማና አቀጣጥልና ኑር አበባ አባይና ጣናም ዋቢና ሸበሌ የመና ተከዜም ባሮና ገናሌ ሐይቅ የምትፈጥሩን መጋቢ ጅረቶች ትናንሽ ሸንተሮች ትላልቅ ተራሮች የሰማይ አዋ ፍጥረታት በሞላ ከአጽናፍ እስከ አጽናፍ የዱር አራዊቱም እናንተም እንደ ሰው ለአንድ አፍታ አቆማችሁ የእኛን ሰማዕታት እያስታወሳችሁ አቀጣጥሉ ሻማ አበባ ይዛችሁ